የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ ዛሬ ሰኞ ጥር 18 2012 ዓ.ም ተመረጥ ነው። ፕሮግራማችንን እናስተዋውቃችሁ። በደምቢዶሎ ዩኒቨርሲቲ የተፈጠረውን ግጭት ሸፍተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተነገረው 17 ተማሪዎች እንደወጡ ተቀሩ 50 ቀናት መቆጠሩን ቤተሰቦቻቸው ተናገሩ።
ዋልድ ቀን በተመረጥ ላይ አላበቀፈና አልቀበርናቸው ይያለ የማቀን እንደተሰሙም ሁሉም ነው አይሮም ይጥላል። አዝማራችን ማልተሰበሰበ እንቅፈል ያለ
የፌደራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታን ጠይቀናል።
የጠቅላይ ሚኒስትሩ ጽህፈት ቤት ሰሞኑ ከፍተኛ የመንግስት አካላት ጉዳዩ ለጉዳዩ ትልቅ እንደ ትልቅ ኮንሰርን ተወስዶ በስፋት ይሰራበት ያለበት ሁኔታ ነው ያለው።
እስከ ዝግጅቶቻችን ማብቂያ አብራችሁን ቆዩ። ይሄንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብራችሁ የማመሸው ጽዮን ግርማ ነኝ። በቅድሚያ ግን ላጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ።
አመሰግናለሁ ጽዮን። በአሜሪካ የቅርጫት ኳስ ታሪክ ውስጥ ከገናናዎቹ መካከል አንዲሆኑ ኮቢ ቤን ብራንት ከ13 ዓመት ልጁ ጄና ብራንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ታውቋል። ኮቢ ብራንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ጎል አስቆጣሪ ሆኖ ተጫውቷል። 5 የኤንቢኤ ቻምፒዮንሺፕ ድሎችን አስመዝግቧል። የ2008 እንደ አውሮፓውያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግንም ወስዷል። በቤጂንግና በለንደን ኦሎምፒኮች ሀገሩን ለወርቅ ሜዳሊያ አብቅቷል። ኮቢ ብራያንት በአሳዛኝ ሁኔታ በካላባስ ካሊፎርኒያ ሕይወቱ ሲያልፍ ገና የ41 ዓመት ጎልማሳ ነበረ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቆች በመወሰኛ ምክር ቤቱ የክስ ሰሚ ችሎት ዛሬ መከላከያቸውን ማሰማት ይቀጥላሉ። በሌላ በኩል ፕሬዚዳንቱ ዩክሬን በዲሞክራቲክ ፓርቲው ተፎካካሪ ላይ ምርመራ እስከምትከፍት የምታገኘው የጸጥታ እርዳታ እንዳይለቀቅላት እንደሚፈልጉ በወቅቱ የብሔራዊ ጸጥታ አማካሪያቸው ለነበሩት ሰው ነግረዋል የሚሉ ዘገባዎች ብቅ ብለዋል። ያን ተከትሎ ዲሞክራቶች ምስክሮች ይጠሩልን የሚለውን ጥያቄዎቻቸውን እንደገና አንቀሳቅሰዋል። የቀድሞ የፕሬዝዳንቱ የብሔራዊ ጸጥታ አማካሪ ከሚያወጡት መጽሐፍ የተገኘ የተባለውን ውንጀላውን ትናንት በቅዳሜነት የዘገበው ዘ ኒውዮርክ ታይምስ ሲሆን፣ ያን ተከትሎ ለሰነዱ ቀረቤታ ያላቸው ሰዎች ያነጋገሩ ሌሎች የዜና ድርጅቶችም አረጋግጠዋል። አንድ የጆን ቦልተን ጠበቃ እንደተናገሩት መጽሐፉ በይፋ ከመውጣቱ በፊት ሚስጥራዊ መረጃን በተመለከተ በሚካሄድ መደበኛ ፍተሻ ተመርምሮ እንዲያልፍ ከአንድ ወር በፊት ለብሔራዊ ጸጥታ ምክር ቤት ተልኮ ነበረ። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔትንያሁና እንደ አውሮፓውያን አቆጣጠር በመጪው መጋቢት መጀመሪያ በሚያካሄዱት ምርጫዎች የሚፎካከሯቸው የቀድሞ የሀገሪቱ የጦር ኃይሎች አዛዥ ቤኒ ጋትስ ዛሬ ሰኞ ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር በዋይት ሃውስ ለየብቻቸው ይነጋገራሉ። ትራምፕ ሁለቱን በዋይት ሃውስ ተቀብለው ሲያነጋግሩ ለረጅም ጊዜ ሲጠበቅ የቆየውን የእስራኤልና ፍልስጤማውያን ግጭትን ለመፍታት ያለመቀዳቸውን በዝርዝር ያስተዋውቋቸዋል ተብሎ ይጠበቃል። ባለፈው ሳምንት ቱርክ ውስጥ በደረሰው ከባድ የመሬት ርዕደ መሬት ሳቢያ የሞተው ሰው ቁጥር 39 መድረሱን የሀገሪቱ አደጋ ደራሽ መስሪያ ቤት አስታውቋል። ኤልዛጊ የተባለውን የቱርክ ምስራቃዊ ክፍል ግዛት አርብ ማታ ያናወጠው በመለኪያ መሳሪያ በሬክተር ስኬል 6.8 ያስመዘገበ ርዕድ ነው። 4000 የሚሆኑ ፈጥኖ ደራሽ ሰራተኞች በከባዱ ቅዝቃዜ ሁኔታ ውስጥ ተሰማርተው በመሳሪያ አማካኝነት ፍርስራሹን ሲቆፍሩ ቆይተዋል። ጽዮን ለሆነ ያሉኛ ጫጭር ዜናዎች እነዚህ ናቸው።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። በደምቢ ዶሎ ዩኒቨርሲቲ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች መታገታቸው የተነገረው 17 ተማሪ ወጡ ከቀሩ 50 ቀናት መቆጠሩን ቤተሰቦቻቸው ተናገሩ። በሌላ በኩል የመንግስት ባለስልጣናትና የጸጥታ ኃላፊዎች በተማሪዎች ጉዳይ ላይ እርስ በርስ የሚቃረን መረጃን በመስጠታቸው በማህበራዊ ሚዲያ በሚደረግ ቅስቀሳ ወቀሳ እየደረሰባቸው ነው። በተጨማሪም ተማሪዎቹ ከቤተሰቦቻቸው ጋር በማገናኘትም ሆነ ትክክለኛ መረጃን በመስጠት በኩል ባሳየው ዝምታ ፓስታይት ሰጪዎች እየተወገዘ ነው። ዛሬ ለአሜሪካ ድምጽ ያነጋገራቸው የፌደራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታ የጠቅላይ ሚኒስትሩን ቢሮ ጨምሮ ከፍተኛ የመንግስት ባለስልጣናትና የጸጥታ አካላት ሁኔታውን በትኩረት እየተከታተሉት ነው ብለዋል። በሚገኘው ደምቢ ዶሎ ዩኒቨርሲቲ ውስጥ ከሁለት ወራት በፊት የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመሄድ ላይ ያሉ በጋምቤላና በደምቢ ዶሎ መካከል ተማሪዎች መታገታቸው 50 ቀናት ማስቆጠሩንና የልጆቻቸውን አይና ለማየታቸው ቤተሰቦቻቸው እየተናገሩ ነው። ሞናምን በላይ የተባለች ተማሪ አባት አቶ በላይ አበበ ተስፋ ቆርጫለሁ ይላሉ።
ዋም ቀን ተዘመረች ጋር አላበቀፈና አልቀበርናቸው ይላሉ። የትና ቀን ለተሰሙም ሁሉም ነው አይሮም ይላል። አዝማራ ከመንደር ተበተረ እንቅፈል ያለ ወይ ሞቶ ዋል ብለው ያስረዱን። አንድ ቀን ዘመዳት ተሰባስበን አርቅሰን ልንቀመጥ ይሻለናል። ምን ሰው አለ ይባል ማለት ግድ ካለማ መስ እንጂ ነበር ቋል ሲሰው ለታክል ሰው ጠፍቶ ባል ሰው ለፍቷል ወተስቻል ስለሆነ ለቅሶም መንግስተ መንግስት ይዳጭ።
ለአቶ በላይ አበበ ድምጽ ጥራት ይቅርታ እየጠየቅን የተናገሩት ወይ አልቀሰን አልቀበርናት ለትና ቀን እንዲው ቤተሰቡ ለቅሶ ላይ ነው አይምሮም የለንም አዝመራችንንም አልሰበሰብንም በለቅሶ ነው ያለነው ወይ ሞተዋል ብለው ቢያስረዱ አንድ ቀን ዘመድ ሰብስበን ብንቀመጥ ይሻል ነበር ህግ ቢኖር መች ይሁሉ ይሆን ነበር ካሉ በኋላ አያይዘው
ይናገሩ ብናገርም ያው ያሞራጨው ነው ያለብን ያሞራጨው እናረጋግና ሁን ማግለ መቀመጥ ነው እንጂ እዚህ ባለ ቦታ ዩኒቨርሲቲ ይፈቀዳል እንቅጣለማ ሰው ካለማ እንደዚህ ባለ ቦታ ይፈቀዳል ዩኒቨርሲቲ የሰው ልጅ ተከተው እንደ ከብት እንደ ቆመን ቆልቆት ቦታ የተሰው ስራ ይሰራ የዚህ ሁሉ ምን ስራ ይሰራ መልቀሶ ነው አዞር ነው ፍራክንም አመታል ደግለ የኛ ዛዝመራት ከብትና አምራ ይደው የማራ ቦታ ላይ ከብት ይስጥ ነው ማንገራቸው ገጠር ያለን ገጠር ነው የተበደረ ነው የምታክ ዙሮ አሁን ምን ያደርጋል ማለት ተቀመጠ ነው።
የሌላዋ ጤና ለሙላቴ የተባለች ተማሪ ወንድም ታረቀ ሙላቴ በበኩሉ የተማሪዎች መለቀቅ ከተነገረ በኋላ እህታቸውን ሲጠብቁ ቢቆዩም እንደውም ከዛ ሁዲ ድምጿን መስማት እንዳቆሙ ይናገራል።
ማገናኛቸዋል ምን ነገርኛሉ ምክንያቱም ይሄን የተናገራካል ለቋቸው ከሆነ እንደውም አለቆ ከሆነ ደግሞ ሱፋ ነው ተሳቡ ደግሞ እንዴት እንፈልጋለ ምን ነገር እስከሆነ እንጂ መንግስቱም ይዋሸለ አንድ በኩል ጎፈና ያጋችላል አንድ በኩል ደግሞ ተለቀው ይላል ያዚህ ያደረገ ያለኩ ስለዚህ መንግስቱም ይዋሸለ ስለሆነ ያ ደግሞ ዞሮኛ አሁን ማለፈላና ስልፋ አድርገንም ሆነ እንዳንጮህ ዞሮ ዞሮ መንግስቱም ሰምቶታል እና ያለናውኛ አይ ምን ነው ጎፈን ያጣለ።
የግርማነሽ ወላጅ አባት መርጌታ የኔነህ ሙላት ለልጃቸው ጥሩ ነገር በመመኘት ተቸግረው እንዳስተማሯት ይናገራሉ።
ግን ተቸግሬ ካስተማርኩ በኋላ ግን ራሷን አውቃ ቢያንስ ብትጨርስልኝ ሁሉ ነገር ብታደርግ አገርም ትረዳለች ለኔም ለወላጆችም ትረዳለች። ያ ባይሆን ግን ስራ ባታገኝ ግን በስምንትም በአስርም ራሷን አውቃ ልትመራት ትችላለች በተለያየ ገበያ በምንም በምንም ብላ አውቃ ታድራለች በሚል ነው የተሰጠ እንደዚህ ያለ ተስፋ ይዘን ያስተማርካል።
የሙሉ ዘውዴ ወላጅ አባት በበኩላቸው የመንግስት ቸልታ ግራንድ አካባቸው ይገልጻሉ።
እኛ ለመንግስት ያው ያሳወቅነ ነው መንግስት ግን የሚያክል ተከታትሎ ተመታው ድረስ ፍለጋ ማገዝ አልተቻለም። አሁን መንግስት እኛ ምን እንደሆነ አልገባንም ብቻ ነው ልጆች ይለቀቃሉ የሚሉ ግን ይለቀቁበትም ነገር አላመቻቹም። እኛም እንግዲህ የሚታወቅ ነው ቦታችን ገጠር ቦታ ነው ምንም የሚያቅም ለከቃል ተቻለኝ ምንም ያደርጋልኛ ለመንግስት አሳወቅ ነው።
የሳምራዊት ቀሬ ወንድም ነው ተከታዩ።
ምንም የተለቀቀ ሰው የለም እስካሁን ድረስ የደወለ ሰውም የለም የተደወለለት ወላጅ የለም ምንም ነገር የለም። በቃ
ካነጋገርናቸው ወላጆች በኩል ተደጋግሞ የሚሰማው ይኸው ነው። ልጆቻቸው መታገታቸውን ይደወልላቸው ከነበረ ስልክ እንዲሁም ከአንዲት ተማሪ ሰምተው እንደነበር በኋላ ደግሞ መንግስት 21 ተለቀቁ 5 የዩኒቨርሲቲው ተማሪዎችና አንድ የአካባቢው ተማሪ በእገታ ላይ ናቸው አሉን የሚል ተለቀቁ ከተባሉት ውስጥ አንድም የተለቀቀ ተማሪ እንዳለ ደግሞ አልሰማንም ነው።
የተማሪዎቹን መለቀቅ ለሀገር ውስጥ መገናኛ ብዙሃን ተናግሮ የነበሩትን የፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁንን ለማብራሪያ በተደጋጋሚ ፈልገን ልናገኛቸው አልቻልንም። ከዚህ ቀደም የተለቀቁ ተማሪዎች በመንግስት እጅ ናቸው ተጣርቶ ይለቀቃሉ፣ የታገቱትንም ለማስለቀቅ እየተሰራ ነው ያሉን የኦሮሚያ ክልል ያስተዳደርና የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱንም መልሰን ልናገኛቸው አልቻልንም። በሌላ በኩል ዛሬ የፌደራል ፖሊስ የወንጀል መከላከል ዘርፍ ኃላፊ ምክትል ኮሚሽነር ጀነራል መላኩ ፋንታን አነጋግረናቸዋል።
ከዚህ ቀደም ተማሪዎች ለዚህ የተሰሩ ተማሪዎች ነበሩ። ኦልሬዲ እነሱን የሀገር ሽማግሌዎችና በአካባቢ ያሉ የጸጥታ መዋቅር በጋራ ሁሉ ተለቀዋል። ልጆቹ ጉዳዩ በዚህ በዩኒቨርሲቲዎች አካባቢ ባለው ግጭት መነሻ ተደርጎ የተፈናቀሉ ተማሪዎች እዛም እዚህም ስላሉ በዛ ምክንያት የተደረገ ነው። ኦልሬዲ በዛ መልክ ተለቀቁ አሉ። አሁንም ጠፉ ልጆች አሉ፣ ተወሰዱ የሚል አለ፣ ጠፉ የሚል ወላጆችን ያመለከቱት አለ። በዛ መልክ እነኚህ የተማሪዎች በትክክል ተወስደዋል ያልተወሰዱ የት ያሉት የሚል ከዩኒቨርሲቲውም ከተለያየ መንገድ ከወላጅን በማጣራት ተደርጎ እነሱን የነሱ ስራ ያው እየተሰራ ነው ያለው ማለት ነው። ከፍተኛ ትኩረት ተሰጥቶት እየተሰራ ነው በመንግስት ደረጃ፣ በሀይል ግን በከፍተኛ አመራሮች ደረጃ ከህብረተሰቡ ጋር በአካባቢ ከሚገኝ ጸጥታ መዋቅር ጋር በስፋት የተሰራ ነው። ግን ልጆቹ የት ናቸው የሚለውና የተለያዩ ማረጋገጫዎችን ስለሚያስፈልግ እዛ ላይ በስፋት የተሰራ ነው።
እንደሚያስታውሱት በእኛም በሬዲዮ ፕሮግራም በተደጋጋሚ ወላጆች እየተናገሩ ነው እና በመንግስት በኩልም በባለስልጣንም በጸጥታ አካላትም አንዳንድ የተምታቱ መረጃዎችም አሉ እና እንደው ግልጽ ለማድረግ ሁኔታውን እነዚህ ተማሪዎች ከደምቢዶሎ ዩኒቨርሲቲ ወጥተው ወደ ጋምቤላ ሲሄዱ መሀል ጫካ ላይ ነው የታገቱት የሚል ነበር መጀመሪያ። በኋላ ላይ ደግሞ ተለቀዋል ተባለ። አሁንም እርስዎ እንደጠቀሱት የተለቀቁ ተማሪ አሉ እያሉ ነው። እነዚያ የተለቀቁት ተማሪዎችም ለምን ወላጆቻቸው ማገናኘት አልተቻለ?
ተማሪዎች ትምህርት ሲያቋርጡ በተለያዩ መንገድ ወደ የቤተሰቦቻቸው ለመሄድ እንቅስቃሴ ሲያደርጉ ነበር። ይሄ ተማሪዎች ያንን እንቅስቃሴ ሲያደርጉ ማን ተማሪ ጠፋ የትኛው የሚለውን ነገር ተማሪዎች ተሰብስበው በወላጅ መረጃ ካለ በስተቀር ብዙ ሺህ የሆነ ተማሪ ስለሆነ የትኛው ነው የሚል ነገር ማወቅ አይቻልም። ግን ከተማሪዎች መካከል ጥቆማ በመምጣቱ በዚያ ጥቆማ ላይ ተመስርቶ ወደ ጋምቤላ ሲሄዱ የነበሩ ተማሪዎች ይሄ በወቅቱ በአካባቢው ያለው የመከላከያ ሰራዊት እና አካባቢ ጸጥታ ከሽማግሌዎች ጋር ሆኖ ሴትን አምጥቶ ለዩኒቨርሲቲው አስረክቧል። በመጀመሪያ አካባቢ ማለት ነው። አሁን ከዚያ በኋላ የተወሰኑ ልጆች አሁንም አሰገኝ የሚል የወላጆች አቤቱታ ተሰምቶ ወላጅ ያነሳው ነገር ልጆቹ ትክክል የዩኒቨርስቲ ተማሪዎች ናቸው የሚል ማጥራት ስራ ተሰርቷል። ባይዘ ወይ በዛን ሰዓት የጠፉት መጀመሪያው ላይ ዩኒቨርስቲ ተማሪዎች ብቻ ሳይሆን በአካም ላይ ያሉ ተማሪዎች ተወሰኑ ተማሪዎች ነበሩ። እኛ ኦልሬዲ ለዩኒቨርሲቲ የተረከሙና ሌሎችም በዛ አካባቢ ለወላጆቻቸው ዩኒቨርስ ተደርጓል። አሁን እንደሚቀሩ የተባሉት ልጆች በትክክልም ቀጥተዋል የሰጣፍተዋል የሰጠፉ የሚለው ማረጋገጥ ከተደረገ በኋላ የት ነው ያሉት እንዴት እናገኛቸዋለን የሚል በስፋት የሚሰራበት ነው ያለው። ይሄ ከአካባቢ ማህበረሰብም ከአካባቢ ጸጥታ መዋቅርም እኛም የፌዴራልና የመከላከያ በጋራ በመሆን በራችን ከተማ ከብቻን ሳሊለው ነው አመራር ከጋራ እየሰራ ያለበት ሁኔታ ነው ያለው። ተጨባጭ መረጃ ይሄ ነው።
ስንት ናቸው እነዚህ ቀሩ የተባሉት ተማሪዎች?
እንግዲህ አሁን በተጨባጭ እየደረሰን ያለው ስድስት ተማሪ ነው። ስድስት ተማሪ ብቻቸው የገቡና እየተመለሱም ደግሞ እየተመዘገቡ ስላሉ እንደገና አሁን ወደ ትምህርታቸው ተመጀምሩ ስለተባሉ ሬጅስትሬሽን ስላለ በዛ የሚጣራ ነው። የቁጥር ጉዳይ አፍላቸው ያደርጋል። አምስት ስድስት ሰባት ስምንት እያለ ሰው ያያነሳል። ግን አሁኛ በተጨበጠ ተነጋግረንበት እየሰራበት ያሉ ስድስት ሰዎች ነው። ሌላ ደግሞ እንደዚሁ የተጨመረ ነገር ካለ እያከልን የምንሰራበት ነው ማለት ነው።
እኔ አሁን 17 ተማሪዎች ሊስት አለኝ። 50 ቀን ሆኖታል ይሄ ጉዳይ። 17 ተማሪዎች ሊስት አለኝ። ከ17ቱ የስምንቱን ተማሪዎች ወላጆች አነጋግሬያለሁ። ልጆቻቸው መጥፋት ከጀመሩበት ጊዜ ጀምሮ ለ50 ቀናት ያህል ድምጻቸውን እንዳልሰሙ ነግረውኛል።
አዎ እንግዲህ አሁን የስምንቱ ሰዎች ወላጆች ልክ ከአንቺ ጋር ኮሚኒኬት እንዳደረጉት ከእኛም ጋር ኮሚኒኬት ሲያደርጉ ኖር ክሊር በሆነ መረጃ ላይ ልንሄድበት እንችላለን። እንዳልኩሽ በርካታ ተማሪዎች በተለያየ መንገድ ወደ ቤተሰቦቻቸው ሲሄዱ ነበር። ከሚሱ በጋምቤላ ሄዱ፣ በአውሮፕላን ወደ ቤተሰቦች ይሄዳለ። ከሚሱ ደግሞ በዚህ በነቀምት አድርጎ በመኪና ወደ ቤተሰቦቹ የመጣ አለ። ሌላው ደግሞ የተመለሰም አለ። አሁን ይሄ በጣም ወሰብሰብ ያለና በተለያየ መንገድ ሊጠራ የሚፈለግ ጉዳይ ነው። ይህ አሁን የተማሪዎች ጠፉ ባለው ነገር እኛም ብቻ ሳይሆን በመንግስትም ደረጃ የሚያስጨንቅ የሚያሳስብ ጉዳይ ነው። ወላጅም ሲያመለክት በመሰረት ሴንሰር ግን እየሰራ ነው የሚያለ ነው። መረጃውን ካገኘንበት ታይም ጀምሮ በስፋት ስንሰራበት የቆየ ነው። የመጀመሪያውን የተለጠፈትን ረዲ በግልጽ በመንግስትም ደረጃ መረጃ ተሰጥቷል። ግን አሁን መረጃ ሰጡኝ የምታያቸው እኛም ጋር መተው መረጃ የሚሰጡ በዚያ መረጃ ላይ ተመስርተን ለእናንተ ርቀት ባላቸው ከሚዲያም በላይ በኛ ቀርቦ ከነገሩ በሚሰጠው መረጃ ላይ ተንተርሱ ደግሞ ቀጣይ የተሻለ ስራ መስራት።
አብዛኞቹ ከገጠር አካባቢ በመሆናቸው አማራ ክልል ባህር ዳር ድረስ ሄደው ማሳወቃቸውን ለመንግስት ባለስልጣናት፣ ሁለቱ እንደውም ደምቢዶሎ ድረስ ሄደው እዛ ላለው ኮማንድ ፖስት ጭምር ማነጋገራቸውን ነግረውናል። ከዛ በተረፈ ደግሞ ማህበራዊ ሚዲያ ላይም ቅስቀሳዎች እየተደረጉ የተማሪዎቹ ፎቶም እየተለጠፉ ይታያሉና የለንም ነው መረጃው የምትሉ?
በማህበራዊ ሚዲያ የሚተላለፈው መረጃ ሁሉ ትክክል ነው ብለን ሰጥተናል። ለምሳሌ ጠፉ ተብሎ ከሚነገሩት ተማሪዎች አንዳንዶቹ በትክክል የዩኒቨርስቲ ተማሪዎች ያልሆኑ ያየነው አለ። መጀመሪያም ጠፉ ተብሎ ሲነፋ ከነበረው በትክክል ያልሆኑ ነበሩ። ይህንን የዩኒቨርስቲ ትምህርት ተቋማት ሚኒስትርም ወይም ከፍተኛ ትምህርት ተቋማት ሚኒስትርም በጋራ ምስል ገመግም ያገኘናቸዋል። በሶሻል ሚዲያ የሚተላለፈው አንዳንዴ የተለያየ ጠቀሜታ ላይሆን ሲባል የሚደረግ አለ። እኛም ከሶሻል ሚዲያው ከምንም በላይ በትክክል ልጆች ጠፍተዋል እኒህ ልጆች እነትን ጠፍተው ነው ወይስ ወደ ቤተሰቦቻቸው ወይስ ሌላ ካላቅቷቸው ወይስ ራሳቸው የተደበቀ ወይስ ከፖለቲካ ኮንሰፕሽን ወይስ ለምንድን ነው የሚለውን ነገር በትክክል አጥንተ ልጆቹ ተገኝቶ ወደ ቤተሰቦቻቸው የሚመለሱ የመስራት ጉዳይ ነው የሚያሳስበው።
ስለማድረግ
በዚያ የሚራሰበው ነው።
እሺ፣ ማህበራዊ ሚዲያውን እንተውና ጉዳዩን ግልጽ ለማድረግ አሁን በግልጽ ልጆቹ በታጣቂዎች ታግተዋል አልታገቱም? የተማሪዎች በታጣቂዎች አሉ የሉም?
እኛ ልጆች ጠፍተዋል የሚል የቤተሰቦች እና ቤተሰቦችን ብቻም ሳይሆን የክልሉ መንግስት እንዳመለከቱ ቤተሰቦች እንዳመለከቱ አሳውቆን በጋራም አይተን የጠፉ ልጆች መገኘት አለባቸው የሚል ስራ እየሰራ ነው። ቀደም የተመለሱ ልጆች በግልጽ ተገልጿል። አሁንም ደግሞ ያመለከቱትን ሰዎች እየፈለግን ታግተዋል፣ አልታገቱም፣ ታጣቂ ያገታቸው ሌላ ምን ሆነ፣ ይሄ በተጠበቀ ነገር ላይ የሚወራ እንጂ ምንም ታጣቂ በዛ አካባቢ ጸረ ሰላም ኃይል በዛ አካባቢ ስላለ በእነሱ ብቻ ታግቷል የሚል የተጠቀጠ መረጃ ሳይኖር ታጣቂ ያግቷል ብሎ መናገር የሚያስችል ነገር የለም። በዋናነት ግን እሳቸው ዲሳፒር ሆነዋል። ሰው እነኝህ ልጆች እንዴት አግኝተን ለቤተሰቦቻቸው ወይም ለአካባቢያቸው መድረስ አለባቸው የሚለው በተለያየ መንገድ የመስራት ጉዳይ ነው።
የጠቅላይ ሚኒስትሩ ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን እንደዚሁም ደግሞ የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ቃለ ምልልስ አድርገንላቸው ነበር በእኛ ሬዲዮ ጣቢያ። በታጣቂዎች በኦነግ ሸኔ ተማሪዎቹ መታገታቸውን የተወሰኑት መለቀቃቸውንና መንግስት እጅ መሆናቸውን ገልጸውልን ነበር እና አሁን እርስዎ የሚሰጡ መረጃ ደግሞ የተቃረነ ነው።
እንግዲህ አሁን ያያን ያለ ነው ልጆች መጥፋታቸውን ወይም በተለየ መንገድ የተለየ ትርጉም ሊሰጡ ይችላል። ታግተዋል፣ ጠፍተዋል፣ ዞሮ ዞሮ ልጆቹ ከፍላጎታቸው ውጪ ተይዘዋል፣ በዚህ አግባብ አግኝተናል። አሁን የታገቱት ስለታገቱት ልጆች ነው እያወራን ያለን። ስለ አሁን ስለጠፉ ወይም ታገቱ ከሚባሉ ልጆች ነው እያወራን ያለን። ስለዚህ በአካባቢው ላይ ሸኔ የሚባል የታጠቀ ኃይል እንደሚንቀሳቀስ ግልጽ ነው። ይሄ ሸኔ የሚባለውን የጸረ ሰላም ኃይል ህብረተሰቡም፣ የአካባቢው ጸጥታ መዋቅርም፣ የፌዴራልም የአካባቢ ሰላም እያወቀ ስላለ እዛ ላይ የሚሰራው ስራ አለ፣ በግልጽ የሚታወቅ ማለት ነው። ስለዚህ እንደኚህ ልጆች በትክክል በእነሱ ታግቷል፣ በእነሱ ቁጥጥር ስር ውሏል የሚለው ነገር አልጠራም። ከዛ ውጭ ግን አልተወሰዱም ወይም አልጠፉም የሚል ነገር የለም። ስለዚህ አንድም በእነሱ ሊሆን ይችላል፣ አሊያም በሌላ የጸረ ሰላም ኃይል ሊሆን ይችላል፣ አሊያም በሌላም በሌላ መንገድ ሊሆን ይችላል። ግን ልጆቹ አሁን ባለው መንገድ ችግር ውስጥ ናቸው የሚል ማመልከቻ ስለመጣ እየሰራንበት ያለ ነው። ይህ ማለት ከአቶ ንጉሱ ጥላሁን ከመጡት ሀሳብ ወይም ከሌላውም አካል የሚቃረን ነው የሚቃረን አይደለም። የአማርኛ ልዩ መጥቃር ነው መስለ
የሚቃረነውማ በትክክል ታግተው በመንግስት ኃይል የተወሰኑትን አስለቀቀናል፣ የተወሰኑትን ደግሞ ለማስለቀቅ እየሰራን ነው ብለዋል። ሁለቱም ያሉት ይሄንን ነው። እንግዲህ ሁለቱም ድምጻቸውን በአየር ላይ በመዋል
አሁን ምን እያነሳ ያለሁት ከዚህ የተለየ ነገር አለ? ስለቀቁ ልጆች አሉ ብዬሻለሁ። ስለቀቁ ልጆች አሉ። አሁንም ደግሞ የጠፉ ልጆች አሉ። እነኚህ ልጆች በማፈላለግ ላይ እንገኛለን። አሁን በዚያ ላይ ነው። እናንተ አሁን ከዚህ የተነሳ ከዚያ የተነሳ ከዚህ የተነሳ የሚጣረዙ ሀሳቦችን ፍለጋ ሳይሆን ፋክቱን ማግኘት ነው ያለባቸው። እንጂ አራት አምስት መሰለኛ ጥያቄዎችን ማምጣት ምንም ፋይዳ የለውም። ግን ምንም የተለያየ ሀሳብ አይደለም እየተገለጸ ያለው። ያረጋጋቸው ካልሆነ በስተቀር
የሚጣረሱ ሀሳቦችን መፈለግ ሳይሆን ትክክለኛ መረጃን ለህዝብ ለማድረስ መሞከር ነው። እሺ፣ ስለዚህ መቼ ነው የደረሳችሁበት መረጃ ለቤተሰብ የምታሳውቁት?
ይህንን በመንግስት ደረጃ የሚገለጽ ይሆናል። በእኛም ደረጃ በማናቸውም መንገድ ይገለጻል። ግን ዋናው ነገር አንቺ ልትገነዘብ የፈለገው የጠቅላይ ሚኒስትሩ ጽህፈት ቤት ጨምሮ ከፍተኛ የመንግስት አካላት ጉዳዩ ለጉዳዩ ትልቅ እንደ ትልቅ ኮንሰርን ተወስዶ በስፋት እየተሰራበት ያለበት ሁኔታ ነው ያለው። በተለይ ደግሞ ጸጥታ መዋቅሩ በጥብቅ ሁኔታ እየሰራበት ነው ያለው። ስለዚህ ውጤቱን ማስ ይቻላል መግለጽ ይቻላል ማለት ምንም የሚደበቅ ነገር አይኖርም።
በሌላ በኩል አሁን ማምሻውን በአማራ መገናኛ ብዙሀን ኤጀንሲ የፌስቡክ ገጽ ላይ የሰፈረው የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ልዑክ በደምቢዶሎ ዩኒቨርሲቲ እየመከረ መሆኑን ነው። በሰላም ሚኒስትሯ ሙፈሪያት ከሚል የተመራው የመንግስት ከፍተኛ የስራ ኃላፊዎች ቡድን ከደምቢዶሎ ዩኒቨርሲቲና ከአካባቢው ማህበረሰብ ከጸጥታ አካላትና ከሀገር ሽማግሌዎች ጋር እየተወያየ መሆኑን መረጃው ጠቁሟል። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችን ነው። አሁን ተከታዩ መሰናዶ ስፖርት ነው። ሀብታሙ ስዩም ከዚህ ከዋሽንግተን ዲሲ እንዲሁም ግርማቸው ከበደ ከአዲስ አበባ ዘርዘር ያሉ ስፖርታዊ ጉዳዮችን በተከታዩ ዘገባቸው ይዳስሳሉ።
አመሰግናለሁ ጽዮን። ኢትዮጵያ አትሌቶች የዱባይን ማራቶን ስለመቆጣጠራቸው የአፍሪካ አትሌቲክስ ኮንፌዴሬሽን በ2019 የአውሮፓውያን ዘመን ምርጦች ዝርዝር ውስጥ ኢትዮጵያን ስለማካተቱ በዛሬው መሰናዶ እናነሳለን። ትናንት በደረሰ የሄሊኮፕተር መከስከስ አደጋ ህይወቱ የተቀጠፈውን የአሜሪካ የቅርጫት ኳስ ገናና ኮቢ ብራያንትንም እንዘክራለን። ግርማቸው ከበደ ከአዲስ አበባ አብሮኛል። ግርማቸው እንዴት አመሸህ?
እግዚአብሔር ይመስገን አውታሙ እንዴት አመሸህ?
ጥር 15 2012 በተደረገው የዱባይ ማራቶን በወንዶች ኢትዮጵያን አትሌቶች የሁለተኛ ደረጃ ላይ ከሚገኘው ኤሪክ ክፕሮኖና ለእንግሊዝ ከሚሮጠው የ12ኛ ደረጃን ከያዘው ዘላለም ባጫ በስተቀር ከአንድ እስከ 20ኛ ደረጃን ተቆጣጥረዋል። በውድድሩ አንደኛ የወጣው ኦሊኮ አዶኛ ሲሆን ጸዳታ በጀ 3ኛ ደረጃን አግኝቷል። በሴቶቹም ኢትዮጵያውያን የድል መንበሩን ተቆጣጥረዋል። ከአንደኛ እስከ 9ኛ ድረስ ተከታትለው ገብተዋል። ወርቅነሽ ደገፋ፣ ጉተነ ሾኒ፣ ባዳቱ ሄርባ የመጀመሪያዎቹን 3 ደረጃዎች ወስደዋል። ግርማቸው የዱባይ ማራቶን ልዩ ይዘትና ድል ለኢትዮጵያን አትሌቶች የሚተውን ፋይዳ አስተያገራል።
ሀብታሙ፣ በዚህ የማራቶን ውድድር ላይ በጣም በተደጋጋሚ ኢትዮጵያውያኑ ከማሸነፋቸው የተነሳ የዱባይ ማራቶን የኢትዮጵያውያን ማራቶን በሚል ነው የሚታወቀው። እንደውም ባለፈው አርብም በተካሄደው ውድድር ይሄንን ድል ማስመዝገብ ችሏል። እርግጥ ነው ብዙ ኬንያውያን በዱባይ ማራቶን አይሳተፉም። ምክንያቱም የዱባይ ማራቶን ስታሸንፍ የሚከፈለው ገንዘብ ነው እንጂ ከፍተኛ፣ ለመወዳደሪያ ስትመዘገብ ግን ለአትሌቶች የመወዳደሪያ ገንዘብ አይከፍልም። ያሸነፈው አትሌት ወንድም ሆነ ሴት $100,000 ያገኛል፣ የአሜሪካን ዶላር። ከዛ በኋላ ያሉት ደግሞ 40,000 20,000 ያለ ይቀጥላል ማለት ነው። በዚህኛው ውድድር ኦሊካ አዱኛ እጅግ በጣም አስገራሚ የነበረው ውድድር ነው ያሸነፈው። በወንዶቹ ከ11 ያላነሱ አትሌቶች ከ2 ሰዓት ከ7 ደቂቃ በታች ማራቶኑንም በመግባት ታሪክ ነው ያስመዘገቡት። ወርቅነሽ ያን ያክል ተፎካካሪ ይጠብቃታል ተብሎ አልተጠበቀም ነበር። ወርቅነሽ ደገፋ እሷም የ2017 ድሏን በመድገም አሸንፋለች። ለኢትዮጵያውያን አትሌቶች በጣም ትልቅ ትርጉም ያለው ነው ይሄ ውድድር ሀብታሙ፣ ምክንያቱም እንደ ውድድር ከፍተኛ ገንዘብ የሚገኝበት ውድድር ስለሆነ። ለምሳሌ በሴቶቹ ውድድር ከአንደኛ እስከ ዘጠነኛ ስለወጡ አትሌቶቹ ወደ 210,000 ዶላር ይዘው ነው የሚመጡት በሽልማት መልክ። ይሄ ደግሞ ለኢትዮጵያ ኢኮኖሚ ራሱ የሚጨምረው ትልቅ ነገር ነው። ሌላኛው ደግሞ በዓለም ደረጃ ወርልድ ማራቶን ሜጀር ከደረጋቸው በፊት የሚደረግ ውድድር ነው። እንደ ኦሊካ ላሉ ወጣት አትሌቶች ገና 20 ዓመቱ ነው። ስለዚህ ለእንደሱ አይነት አትሌቶች ግን እጅግ በጣም ከገንዘብ ሽልማቱ በተጨማሪ ለቀጣይ ውድድሮች እድል የሚሰጥ የማራቶን ነው የዱባይ ማራቶን። እና ደግሞ እነዚህ ትልልቆች ውድድሮች ከመደረጋቸው በፊትም የሚደረግ መሆኑ ተጨማሪ ጉርሻ ይሆናል ማለት ነው ለአትሌቶቹ።
የቅርጫት ኳስ ኳስ ታሪክ ውስጥ ከገናናዎቹ መካከል አንዱ የሆነው ኮቢ ቤን ብራያንት ከ13 ዓመት ልጁ ጂና ብራያንት ጋር ትናንት ካሊፎርኒያ ውስጥ በደረሰ የሄሊኮፕተር አደጋ መሞታቸው ታውቋል። ገና የሁለተኛ ደረጃ ተማሪ ያለ በቀጥታ በአሜሪካ ብሔራዊ የቅርጫት ኳስ ማህበር NBA ውድድሮች የገባው ኮቢ ብራያንት ለ20 ዓመታት የሎስ አንጀለስ ሌከርስ ቡድን ቀንደኛ ጎል አስቆጣሪ ሆኖ ተጫውቷል። በአሜሪካ ብሔራዊ ቅርጫት ኳስ ማህበር ታሪክ በ34 ዓመቱ 30,000 ነጥቦችን ማስመዝገብ የቻለ የመጀመሪያው ሰውም ነው። 5 የNBA ቻምፒዮንሺፕ ድሎችን አስመዝግቧል። የ2008 እንደ አውሮፓውያን አቆጣጠር እጅግ ዋጋው የላቀ ተጫዋች ማዕረግንም ወስዷል። በቤጂንግና በለንደን ኦሎምፒኮች ሀገሩን ለወርቅ ሜዳሊያ አብቅቷል። ወጣቶች ስፖርትና ትምህርትን አቀናጅተው ለትልቅ ደረጃ እንዲደርሱ በሚያግዙ መርሃ ግብሮች ውስጥ ባለው ተሳትፎም አይዘነጋም። ሞቶ የቀሰቀሰው የሀዘን ድባብ መላው የማህበረሰብ መገናኛዎችን ተቆጣጥሯል። ታላላቆቹ የስፖርትና የፖለቲካ ዓለም ሰዎች ሀዘናቸውን እየገለጹ ነው። በአሜሪካ ቅርጫት ኳስ ታሪክ ከፍተኛ ነጥብ ያስመዘገበው ካሪም አብዱል ጀባር ከአትሌት በላይ የነበረ ሰው ሲል ገልጾታል ኮቢን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የኮቢን የሞት ዜና መጥፎ ዜና ሲሉም ገልጸውታል። ኮቢ ብራያንት በአሳዛኝ ሁኔታ በካላባሳስ ካሊፎርኒያ ሕይወቱ ሲያልፍ ገና የ41 ዓመት ጎልማሳ ነበር። ግርማቸው ወደ መጨረሻው ጉዳይ እንለፍ እስቲ። ኢትዮጵያውያን በአፍሪካ አትሌቲክስ ኮንፌዴሬሽን የ2019 ምርጦች ዝርዝር ውስጥ እንደተካተቱ ሰምተናል። በዚህ ጉዳይ ላይ ያለውን መረጃ አስተያቀብለን
ሀብታሙ። ብዙም ኢትዮጵያውያን አትሌቶች በማይታወቁባቸው የሩጫ ዘርፎች ሁለት ኢትዮጵያውያን አትሌቶች በአፍሪካ አትሌቲክስ ኮንፌዴሬሽን የአመቱ ምርጥ ወጣት አትሌቶች ተብለው ተመርጠዋል። ጉዳፍ ጸጋይ በ1500 ሜትር እንዲሁም ደግሞ ለሜቻ ግርማ በ3000 ሜትር መሰናክል ባሳዩ ብቃት በሴትና በወንድ የአመቱ ምርጥ የአፍሪካ ወጣት አትሌቶች ተብለው ተመርጠዋል በአፍሪካ አትሌቲክስ ኮንፌዴሬሽን ወይም ደግሞ CAA። ጉዳፍ በ1500 ሜትር በሴቶች ለኢትዮጵያ ሜዳሊያ ያስገኘች ሶስተኛው አትሌት ነች። ገና ይሄ ደግሞ እንዲያውም ብዙ የማይታወቁበት መሆኑን ኢትዮጵያውያን አትሌቶች በደንብ የሚያሳይ ይመስለኛል። ለሜቻም ሸለመበት የውድድር ዘመን የአውሮፓውያኑ 2019 ብዙ የ3000 ሜትር መሰናክል ሩጫዎችን ያላደረገበት ነው። ነገር ግን በዓለም አቀፍ ደረጃ በትልቅ መድረክ ለመጀመሪያ ጊዜ በተወዳደረበት የዓለም አትሌቲክስ ሻምፒዮና ላይ በ3000 ሜትር መሰናክል የብር ሜዳሊያ ማስመዝገብ ችሏል። የብዙዎቹን ትኩረት እንዲያገኝ ያደረገው ግን የብር ሜዳሊያ ማግኘቱ ሳይሆን እስከ መጨረሻው ሜትር ድረስ ያደረገው ፉክክር ነበር።
የቪኦኤ የስፖርት ጉዳዮች ዘጋቢ ግርማቸው ከበደ ከአዲስ አበባ በጣም አመሰግናለሁ።
በጣም አመሰግናለሁ ሀብታሙ። መልካም ምሽት ይሁንልህ።
ሀብታሙንና ግርማቸውን በጣም እናመሰግናለን። አድማጮች እንግዲህ ለምሽቱ ያዝናቸው አበይት ዘገባዎቻችን እነዚህ ነበሩ። በነገው ምሽት ሌሎች ዘገባዎችን ይዘን እንመለሳለን። አብሬያችሁ ፕሮግራሙን በመምራት ሳስተናግዳችሁ የቆየሁት ጽዮን ግርማ ነበርኩኝ። በማቀናበሩ ደግሞ ኤልያስ ገበየሁ አብሮን ነበረ። መልካም ምሽት። ደህና ደሩ።
Salam, 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 salam Kun Radio Sagale Americati.